ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ግንቦት 28 2012 ዓመተ ምህረት ዝግጅታችን ጀመረ። የጆርጅ ፍሎይድ ስርዓተ ፍትሃት ተካሄደ።
አሜን ሬ
The Lord is my light and my salvation. Whom shall I fear?
ስለ ሰዓቱ ላይ ከተሰማው መዝሙር የተቀነጨበ ነው የሰማችሁት። ሙሉን ዘገባ በአብይ ርዕስ እንመለስበታለን። ጤና ይስጥልኝ እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮች፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በርከት ያሉ የህወሓት ታጣቂዎች ከኦነግ ሸኔ ጋር ተደባልቀው እየተንቀሳቀሱ ነው ሲል የኦሮሚያ ክልላዊ መንግስት ወንጅሏል። የክልሉ ምክትል ፖሊስ ኮሚሽነር ግርማ ገላን ከስልጠና ቦታ ጠፍተው የመጡ ወጣቶችም ማን እንደሰለጠናቸውና ተልኮ እንደሰጣቸው በግልጽ ይናገራሉ ሲሉ ለመገናኛ ብዙሃን ገልጸዋል። እስክንድር ፍሬው ለዛሬ አጠር ያለ ዘገባ ልኳል።
በኢትዮጵያ ገዢ ፓርቲ ብልጽግናና በትግራይ ክልሉ ህወሓት መካከል ያለው ልዩነት እዚህ ደርሷል። የኦሮሚያ ክልል ፖሊስ ኮሚሽን ትናንት የሰጠው መግለጫ ህወሓትን ታጥቆስ ከመንቀሳቀስ ከአማጺ ቡድን ጋርም ተቀላቅሎስ ከመተኮስ በሚደርስ የጦር ተግባር የሚወነጅል ነው። በምዕራብ ኦሮሚያ ከሚንቀሳቀሰው ኦነግ ሸኔ ጋር የህወሓት ታጣቂዎችም መኖራቸውን ነው የክልሉ ምክትል ፖሊስ ኮሚሽነር ግርማ ገላን የተናገሩት።
በምዕራብ ኦሮሚያ አካባቢ ላይ እጅግ በጣም በርከት ያሉ የህወሓት ሰራዊቶች ከኦነግ ሸኔ ጋር በመደባለቅ እንቅስቃሴ ላይ እንዳሉ ሙሉ መረጃ አለ። በዚህ ላይም ደግሞ ተመልምለው ሄደው ስልጠና ወስደው ከስልጠና ቦታ ጠፍቶ መጥቶ በእጃችን የሚገኙ በርካታ ወጣቶች አሉ። ማን እንዳሰለጠናቸው በግልጽ ይናገራል። ማን ተልእኮ እንደሰጣቸው በግልጽ ይናገራል። ስለዚህ ኦሮሞ ነጻ ለማውጣት ከሆነ ትላንት ሌላውን ጥገኛ እያልክ እያሸማቀቅ ዛሬ ሳንተ መጠጋት ለምን አስፈለገ? የሚሉት ጥያቄ የኦሮሞ ህዝብ መጠየቅ አለበት ማለት ነው።
በዚህ ጉዳይ ላይ ተጨማሪ ማብራሪያ ለማግኘት ወደ ተለያዩ የኦሮሚያ ክልል የጸጥታ ኃላፊዎች ደውያለሁ፣ እንደተሳካ መለሰበታለሁ። ከትግራይ ክልል የኮሙኒኬሽን እንደዚሁም የፍትህ ቢሮ ኃላፊዎች ምላሽ ለማግኘት ያደረግኩት ጥረትም ለጊዜው አልተሳካም። ከተሳካ ከሁለቱም አካላት አስተያየት ጋር ለመመለስ ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 5798 የላቦራቶሪ ምርመራ 169 ሰዎች የኮሮና ቫይረስ ተገኝቶባቸዋል። በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 1805 ደርሷል ይላል የኢትዮጵያ የጤና ሚኒስቴር ያወጣው መረጃ። ቫይረሱ የተገኘባቸው ከአንድ ዓመት እስከ 78 ዓመት የዕድሜ ክልል ውስጥ የሚገኙ ሰዎች 111 ወንዶችና 58 ሴቶች ናቸው። 168 ኢትዮጵያውያንና አንድ የአሜሪካን ሀገር ዜጋ ናቸው። ከነዚህም ውስጥ 138 ከአዲስ አበባ፣ 4 ከትግራይ፣ 4 ከደቡብ፣ 11 ከኦሮሚያ፣ 6 ከአማራ፣ 1 ከሐረሬና 3 ሰዎች ከሶማሌ ክልል ናቸው ሲል የጤና ሚኒስቴር በፌስቡክ ገጹ ላይ አስታውቋል። ኤርትራ ውስጥ ደግሞ ከግንቦት 9 እስከ ግንቦት 26 በ4659 ቤተሰቦች ላይ አንዳንድ ሰው እንደማሳያ በመውሰድ በተደረገ ምርመራ አንዲት ሴት በኮቪድ-19 መያዟ ተረጋገጠ። ከሷ ጋር ንክኪ በነበራቸው 13 ሰዎች ላይ ምርመራ ከተደረገ በኋላ ባለቤቷም በበሽታው መያዙ እንደተረጋገጠ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል አስታወቀ። በዚህም በኤርትራ በኮቪድ-19 የተያዙ ሰዎች ቁጥር ወደ 41 ከፍ ማለቱን ዘጋቢያችን ብርሃን በረ ከአስመራ በላከው ዘገባ ጠቁሟል። ዝርዝሩን እንስማ።
በህክምናና ጤና ሳይንስ ኮሌጅና በኤርትራ ብሔራዊ የጤና ላብራቶሪ በጋራ ትብብር በተደረገው የሁለት ሳምንት የኮሮና ቫይረስ ምርመራ በአስመራ ከተማ ከሚኖሩ 4659 ቤተሰቦች አንድ ሰው እንደማሳያ በመውሰድ በተደረገው ምርመራ አንድ ሴት በኮቪድ-19 መያዟ እንደተረጋገጠ ከፍተኛ ግብረ ኃይሉ ገልጿል። ባለቤቷን ጨምሮ ከሷ ጋር ንክኪና ግንኙነት የነበራቸው 13 ሰዎችም ተጠርጥረው በለይቶ ማቆያ ከገቡ በኋላ በተደረገላቸው ምርመራ ባለቤቷም መያዙ እንደተረጋገጠ ከፍተኛ ግብረ ኃይሉ አስታውቋል። እስካሁን በተደረገው ምርመራ የተገኘው ውጤት አበረታች እንደሆነና ገና በጅምር ላይ እንዳለ መዘንጋት እንደሌለበት የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል አስታውቋል። የኮሮና ቫይረስ ክስተትን ተከትሎ የአየር በረራ እንዲቋረጥ ቢደረግም በየብስና በባህር የሚደረግ የሰዎች እንቅስቃሴ ባለማቋረጡ ባለፉት ወራት በተለያዩ የኤርትራ ክፍሎች በተከፈቱ 81 የለይቶ ማቆያ ማዕከላት እስከ ማክሰኞ ግንቦት 25 ባለው ጊዜ 5270 ሰዎች እንደገቡና ከነዚህም 3477ቱ ወደ የቤታቸው እንደተሸኙ የተቀሩት 1793 ደግሞ በለይቶ ማቆያ እንደሚገኙ ከፍተኛ ግብረ ኃይሉ አስታውቋል። የኮቪድ-19 ስርጭት መጠን በዓለም ይሁን በአጎራባች አገራት ከቀን ወደ ቀን በፍጥነት እያሻቀበ በመሆኑ መዘናጋት እንደማያስፈልግና ከፍተኛ ጥንቃቄና ትኩረትን እንደሚጠይቅም ከፍተኛ ግብረ ኃይሉ አሳስቧል። የኮቪድ-19 ምርመራው በሚቀጥሉት ሳምንታት በድንበር አካባቢ በሚገኙ ከተሞችና በሌሎች ላይ በተራዘመ ጊዜና በስፋት እንደሚቀጥል ያስታወቀው ከፍተኛ ግብረ ኃይሉ ላለፉት 2 ወራት ጸንተው የቆዩትን ክልከላዎችና አገዳዎችን በሂደት ቀስ በቀስ የማላላት እርምጃ እንደሚወስድ አስታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአፍሪካዊው አሜሪካዊ ጆርጅ ፍሎይድ በሚኒሶታ ሚኒያፖሊስ በፖሊሶች እጅ ያለ መሞት ምክንያት በመላ ዩናይትድ ስቴትስ ሲካሄድ የቆየው የተቃውሞ ሰልፍ የቀጠለ ሲሆን የትላንት ማታው በአብዛኛው ሰላማዊ እንደነበርና ብዙም የግጭት ተግባር እንዳልታየ ተዘግቧል። ኒውዮርክንና ዋሽንግተን ባጠፉ የሀገሪቱ ክፍሎች የተካሄዱት የተቃውሞ ሰልፎች ከምሽቱ 2 ሰዓት የሚጀምረውን የሰዓት እላፊ ገደብን ጥሶ ያመሹ ቢሆንም በፊቶቹ ሰልፎች በተለየ ረጋ ያሉ እንደነበሩ ታውቋል። የዋሽንግተን ዲሲ ከንቲባ ሞሪል ቦዘር በከተማይቱ የተደነገገው የሰዓት እላፊ ገደብ እየተነሳ መሆኑን ገልጸዋል። በቋሚነት ይሁን በጊዜያዊ መልክ ግን ግልጽ አላደረጉም። የአሜሪካ ድምፅ ዘጋቢ ፔኒ ዲክሰን ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
ካለፉት ቀናት ጋር ሲነጻጸር በሀገሪቱ ዙሪያ ትናንት ማታ የተካሄዱት የተቃውሞ ሰልፎች በአብዛኛው ሰላማዊ ነበሩ፣ በኒውዮርክ ከተማም ጭምር። በዚያ ሰላማዊ ሰልፉ በምሽቱ 2 ሰዓት የሰዓት እላፊም ሳይገታ ቀጥሎ አምሽቷል።
There's been absolutely no violence whatsoever. There's no vandalism. There's no spray painting. It's just a peaceful protest.
ፈጽሞ ሁከት አልነበረም። ንብረት ማውደም፣ ቀለም መለቅለቅ የሚባል ነገር አልታየም። ሰላማዊ ተቃውሞ ነው የነበረው።
ቀን ላይ ጆርጅ ፍሎይድ ከታቀዱለት በርካታ የመታሰቢያ ዝግጅቶች የመጀመሪያው በሆነው በሚኒያፖሊስ ከተማ በተከናወነው ስነ ስርዓት የመልካም አባትነትና የቤተሰብ አውራነት ታሪኩ ሲወሳለት ውሏል። የሲቪል መብቶች ትግል መሪው ቄስ አል ሻርተን ጆርጅ ፍሎይድን ነጩ ፖሊስ አረመተን ፈሳል ቻልኩም እያለ የጮኸ አንገቱን በጉልበቱ እንደተጫነው ባጣቀሰ ንግግራቸው ለአሜሪካውያን ሁሉ የሚከተለውን ተማጽኖ አሰምተዋል።
What happened to Floyd happens every day in this country.
Floyd ላይ የተፈጸመው አድራጎት እዚህ ሀገር ውስጥ በትምህርት በጤና አገልግሎት እንደ አሜሪካዊ በሁሉም የኑሮ ዘርፍ በየቀኑ የሚፈጸም ነገር ነው። አሁን በጆርጅ ስም ተነስተን ጉልበታችሁን ከአንገታችን በላይ አንሱልን ማለት አለብን።
ጆርጅ ፍሎይድን ህይወቱ እስኪያልፍ በጉልበቱ ተጭኖ የያዘው ፖሊስ ዴሪክ ሾቭን የሁለተኛ ደረጃ ነፍስ የመግደል ወንጀልና ሆን ብሎ ለመግደል ባልሆነ አድራጎት ህይወት ማጥፋት ወንጀል ክሶች ተመስርተውበታል። ሶስቱ ሌሎቹ ፖሊሶች ፍሎይድን በቁጥጥር ስር ለማዋል ያገዘውን ፖሊስ ጨምሮ በግድያ በመተባበር ወንጀል ክስ ተመስርቶባቸዋል። የጆርጅ ፍሎይድ የቀብር ስነ ስርዓት የፊታችን ማክሰኞ በትውልድ ከተማው በቴክሳስዋ ሂውስተን ይከናወናል። ቄስ አል ሻርተን ከ57 ዓመታት በፊት የሲቪል መብት ትግል መሪው ማርቲን ሉተር ኪንግ ጁኒየር ታሪካዊውን ህልም አለኝ ንግግራቸውን ባደረጉበት በአውሮፓውያን ነሐሴ 28 ቀን ዋሽንግተን ላይ ሰልፍ ለማካሄድ ዝግጅት እያደረጉ መሆኑን ትናንት አስታውቀዋል።
ትናንት በሚኒሶታዋ የሚኒያፖሊስ ከተማ በመቶዎች የሚቆጠሩ ሰዎች በጆርጅ ፍሎይድ የሐዘን ሥነ ሥርዓት ላይ በተገኙበት ወቅት የሀገሪቱ የምክር ቤት አባላት የፖለቲካ አመለካከታቸውን ወደ ጎን ትተው ፖሊሶች ፍሎይድን ለሞት የዳረገውን ኃይል መጠቀማቸውን በግልጽ አውግዘዋል። የሕግ መወሰኛው ምክር ቤት ዲሞክራት አባላት ለ8 ደቂቃ ከ46 ሰከንዶች ያህል በዝምታ በመቆም ፍሎይድን አስበዋል። የቀድሞ ፖሊስ የፍሎይድን አንገት በጉልበቱ የተጫነው ለ8 ደቂቃዎች ከ46 ሰከንዶች ያህል ነበር። በሕግ መወሰኛው ምክር ቤት ከፍተኛ ቦታ ያላቸው ሪፑብሊካውያንም ለፍሎይድ ሞት ምክንያት የሆነውን ፖሊሶች የሚፈጽሙትን ጥቃት አውግዘዋል። በተያያዥ ወሬም ዩናይትድ ስቴትስ ውስጥ በቅርቡ ነጮች በሚኖሩበት አካባቢ ይሮጥ የነበረ ጥቁር አሜሪካዊ አማዱ አርበሪ በሶስት ነጮች ተተኩሶበት ሲገደል የዘር ጥላቻ አዘል ስድብ ሲያወርዱበት እንደነበር የጆርጂያ የመርማሪ ቢሮ ሰራተኛ ትላንት መስክረዋል። የ64 ዓመት ዕድሜው ግሪገሪ ማክ ማይክል ወንድ ልጃቸው ትራቪስ ማክ ማይክል እና ጎረቤታቸው ዊሊያም ሮዲ ብራያን በግድያ ወንጀል የተከሰሱ ሲሆን በቂ ማስረጃ ተገኝቷል ከተባለ በኋላ ለፍርድ ይቀርባሉ ተብሏል። የ25 ዓመት ዕድሜው ወጣት በነጮች የአካባቢ ነዋሪዎች እንደ አውሮፓ አቆጣጠር የካቲት 23 ላይ የተገደለው የንጋት ሩጫውን ሲያካሄድ ነው ተብሏል። ሟቹ አርበሪ ከገዳዮቹ ለማምለጥ ሲል ብዙ መንገዶችን እንደሞከረ አነስተኛ ጉድጓድ ውስጥ ሳይቀር እንደገባ ተገልጿል። በመጨረሻ ግን ትራቪስ ማክማይክል ድረት ላይ እጁ ላይ በመጨረሻም ደግሞ ድረቱ ላይ ተኩሰው እንደገደሉት እሳቸው ግን ራሴን ለመከላከል ነው ማለታቸውን የጆርጂያ የምርመራ ቢሮ ሰራተኛ ሪቻርድ ዳይል መስክረዋል። በመጨረሻም ሜክሲኮ ውስጥ አንድ የ30 ዓመት ዕድሜ ሰው በአደባባይ የአፍና የአፍንጫ መሸፈኛ ጭንብል አላደረገም በሚል ፖሊሶች አስረውት ከተደበደበ በኋላ ሞቶ መገኘቱን በመቃወም ትላንት ማታ የተሰለፉ ሰዎች ከፖሊሶች ጋር መጋጨታቸው ተዘግቧል። የተቃውሞ ሰልፈኞቹ ጓዳላጃራ በሚገኘው ቤተ መንግስት በር ገፍተው ሲገቡ የቪዲዮ ምስል ያሳያል። ፖሊሶች ሰልፈኞቹን ለመበተን ባስ መጭ ጋዝ ተኩሰዋል፣ ቆመጥንም ተጠቅመዋል። ባለፈው ሮብ የወጣው የቪዲዮ ምስል ጆቫኒ ሎፔዝ ባለፈው ወር ግንቦት ወር ላይ ሲታሰር ፖሊሶች ጎትተው ወደ መኪናቸው ሲያስገቡትና ፖሊሶች እንዲለቁት ተመልካቾች ሲለምኗቸው ያሳያል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርስ በ25 ሜትር ባንድ በ12040 ኪሎሄርስ በ31 ሜትር ባንድ በ9485 ኪሎሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ግንቦት 28 2012 ዓ.ም ምሽት ፕሮግራም ነው። ፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። በሚኒያፖሊስ በመቶዎች የሚቆጠሩ ሰዎች የጆርጅ ፍሎይድን መታሰቢያ በጸሎት ለመዘከር የተሰባሰቡ ሲሆን የዩናይትድ ስቴትስ ሕግ አውጪዎች ደግሞ የፓርቲ ልዩነታቸውን ወደ ጎን በመተው ፍሎይድን ለህልፈት ያበቃውን የፖሊስ የኃይል እርምጃ በየፊናቸው አውግዘዋል። የቪኦኤ ዘጋቢ ጂሰስ ሚን ያጠናቀረውን ዘገባ ደረጀ ደስታ ወደ አማርኛ መልሶታል።
Lord is my light and my salvation. Whom shall I?
George Floyd ህይወቱ ከማለፉ በፊት በፖሊስ ባልደረባ ዴሪክ ሻቨን ጉልበት ስር ሆኖ አየር ለመተንፈስ ያጣጣረበትን የመጨረሻዎቹ ደቂቃዎች ለማሰብ የዲሞክራቲክ ፓርቲ የህዝብ ተወካዮች ምክር ቤት የሴኔት አባላት 8 ደቂቃ ከ46 ሰከንድ ባሉበት ጸጥ ብለው ቆይተዋል። የኒው ጀርሲ ዲሞክራት ሴኔተር ኮሪ ቡከር
We gathered here in solemn reverence to not just mark his tragic death but to give honor
እዚህ በብርቱ ሐዘን የተቀመጥነው የፍሎይድን አሟሟት ለማስታወስ ብቻ ሳይሆን ለህይወቱ ክብር ለመስጠትም ነው።
ሌላኛው ዲሞክራት የኢሊኖይ ተወካይ ሴኔተር ዲክ ደርባንም
We have questions before us today.
ዛሬ ከፊታችን የተደቀነ ህገ መንግስታዊ ችግር አለ። የፍትህ ስርዓታችን በዘረኛነት የተዋጠ በመሆኑ ከዲሞክራሲያዊ እሴቶቻችን ጋር የሚሄድ አይደለም።
በወዲያኛው የሪፐብሊካን ፓርቲ በኩል ያሉት የኮንግረስ አባላትና መሪዎችም እንዲሁ የጆርጅ ፍሎይድን ግድያና የፖሊሶችን ጭካኔ በማውገዝ ተቃውሟቸውን አሰምተዋል። የሳውዝ ካሮላይናው ሪፐብሊካን ሌንሲ ግራም
So long overdue wake up call to the country that there are too many of these cases.
አፍሪካ አሜሪካውያን በፖሊስ ቁጥጥር ስር ከዋሉ በኋላ ህይወታቸው በእንዲህ አይነት የጭካኔ ሊባል በሚችል አድራጎት የሚጠፋበት አጋጣሚ የበዛና የቆየም በመሆኑ ይህ የማስጠንቀቂያ ደወል ሊሆንን ይገባል።
የሴኔቱ መሪና ሪፐብሊካኑ ሚች መካነንም በበኩላቸው አስተቃቂውን አሟሟት ሲገልጹ
This is an hour of great pain in no world whatsoever should arresting a man for
የብርቱ ሀዘን ጊዜ ነው። በየትም ስፍራ በምንም ሁኔታ እጅግ መናኛ በሆነ መተላለፍ ምክንያት ሊታሰር የማይገባው ሰው አንገት ላይ የፖሊስ መኮንን 9 ደቂቃ ሙሉ በጉልበቱ ተጭኖ መተንፈስ አልቻልኩም እያለ እየጮኸ አይራቶት በዚያው ጸጣለ።
የሪፐብሊካን መሪዎች ምንም እንኳን ግድያውን በማውገዝ ከጆርጅ ቤተሰቦች ጋር የቆሙ መሆኑን ቢገልጹም ግድያውን ተከትሎ የተነሳሳውን ህዝባዊ ተቃውሞ ለማርገብ ፕሬዝዳንት ትራምፕ በአሜሪካ ጎዳናዎች የመከላከያ ሰራዊት እንዲሰማራ ጥሪ ማድረጋቸውን በማውገዙ ላይ አልተባበሩም። እንዲያውም ቶም ካተን የተባሉት ሪፐብሊካን የራሳቸው የግል አስተያየት መሆኑን በመጥቀስ
Let's see how these anarchists respond when the 101st Airborne is on the other side of the street.
እስኪ እነዚህ አናርኪስቶች ፍራት አልበኞች የ101 አየር ወለድ አባላት ከነርሱ ትይዩ መንገዱን ተሻግረው ፊት ለፊት በቆሙበት ሁኔታ የሚያደርጉትን እናያለን።
በማለት ፕሬዝዳንቱ እንዲሰማራ ይፈልጉትን ሰራዊት በመደገፍ ተናግረዋል። ዲሞክራቲክ የኮንግረስ አባላት ግን የፕሬዝዳንቱን ውሳኔ በጽኑ ያወገዙ ሲሆን የፖሊሶችን ስነ ምግባር ማቃናቱን ጨምሮ የፍትህ ስርዓቱን ማስተካከያ ይሆናል ያሉትን ጥቅል የመፍትሄ ሐሳብ የያዘ ሰነድ አቅርበዋል። ከግድያው ጋር በተያያዘ ክስ የተመሰረተባቸው 4 ፖሊሶች እስር ላይ የሚገኙ ሲሆን የፍሎይድን ግድያ ተከትሎ የተነሳው ተቃውሞም ቀጥሏል። ዲሞክራትም ሆኑ ሪፐብሊካን ከህዝብ ለተነሳው ግፊት ምላሽ ለመስጠት እየተገደዱ መሆኑ ግልጽ ይመስላል። ለአሜሪካ ድምጽ ሬዲዮ ደረጀ ደስታ።
ደረጀ ደስታን እናመሰግናለን። ከአሜሪካ ድምጽ መጽሔት ነው ያዳመጣችሁ ያላችሁ። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የሰብአዊ መብት ጥሰት ፈጽመዋል ባላቸው ከ30 በላይ በሚሆኑ ሰዎች ላይ ክስ ሊመሰረት መሆኑን የኦሮሚያ ክልል ጠቅላይ አቃቤ ሕግ አስታወቀ። ጠቅላይ አቃቤ ሕጉ አቶ ዳንኤል አሰፋ ለአሜሪካ ድምጽ እንደተናገሩት ከሰብአዊ መብት ጥሰት በተጨማሪ በሌሎች የሙስና ወንጀሎች ላይ የተሳተፉን ጨምሮ በአጠቃላይ 210 የሚሆኑ ሰዎች ላይ ምርመራ ማጠናቀቁን ነው። ባልደረባችን ሙክታር ጀማል ከአቶ ዳንኤል አሰፋ ጋር ቃለ ምልልስ አድርጓል።
አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ እና የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቤ ሕግ ያወጣው መግለጫ ወደ 210 የሚጠጉ ሰዎች በተለያዩ ወንጀል ለክስ ሊቀርቡ እንደሆነ ነው የገለጸው። የት ምን ላይ የተሰማሩ ናቸው?
በብዛት እነዚህ የተያዙ ሰዎች የኦሮሚያ ውስጥ የተፈጸሙ ወንጀሎች ናቸው። ወንጀሎቹ አይነት ህዝብና የመንግስትን ሀብት እና መሬት የደረሱ ሰዎች እና የሰብአዊ መብት ጥሰት የፈጸሙ ሰዎች ላይ በማስረጃ አስደግፈን ጥቀኛ ሆነን ጥፋተኝነታቸውን ወንጀለኛነታቸውን አትሊስት በእኛ በኩል እንደ መስሪያ ቤት ካረጋገጥን በኋላ የተደረገ ኦፕሬሽን ነው። ቦታዎቹም ያው በብዛት ተወሰኑ ጎኖች ላይ ፊንፊኔ ዙሪያ ልዩ ዞን፣ የኦሮሚያ ልዩ ዞን ምዕራብ አርሲ፣ ደቡብ ምዕራብ ሸዋ፣ አረጌ፣ አርሲ አካባቢ፣ ሰሜን ሸዋ አካባቢ ያጠረቀሙ ወንጀሎች ናቸው።
የእነዚህ ሰዎች የስራ ድርሻና ስልጣንን በተመለከተ ምን አይነት ሰዎች ናቸው ተጠያቂ የሆኑት?
ተጠያቂ የሆኑ ሰዎች በብዛት የመንግስት ኃላፊዎች አሉበት፣ ሹመኞችም ጭምር፣ የቀድሞም ያሁንም ሹመኞች፣ ሰራተኞች አሉበት፣ ይህንን ሲፈጽሙ የነበሩ ሲተባበሩ የነበሩ ደላሎች አሉ፣ ብዙም ብሎ ነጋዴዎች አሉ። የመሬት ነጋዴ ህጉ ማዋጁን ባይፈቅድ ውሸት በሌለ ሰው በሞተ ሰው ምናምን እየተደራጀ የቤት እና የመኖሪያ ቦታ ተደራሽነትን ለማሟላት መንግስት በሚሄደው ትምህርት ማኒፕሌት አድርገው ለአንድ ሰው ሳይሆን ለሀያ ሰው ለሰላሳ ሰው ሊበቃ የሚችል እስከ 4000 ካሬ ሜትር ድረስ ከዛም በላይ መሬት ያበሰበሱ ሰዎች ላይ ብዛት ተኮት ይደረግቀው።
የሰብአዊ መብት ረገጣን በተመለከተ ምን አይነት ሰዎች ምን ያህል የት የት ነው ይህ የተነሳው?
ከ30 በላይ የሆኑ ሰዎች ናቸው ቅርስሬ ያሉት ሰብአዊ መብት ረገጣው ጋር ተያዩ። እነዚህ ሰዎች ትዛዝ ከሰጡ ኃላፊዎች ጀምሮ ትዛዙን ተቀብለው እስከ አስፈጸሙ ሰራተኞች ድረስ ማረሚያ ቤት ውስጥ የተፈጸመ የሰብአዊ የሆነ ክፍ ላይ የተወሰደ ከጊዜ ወደ ጊዜ ችሎት ውሏቸውን እየተከታተላችሁ ለህዝቡ ማድረስ ትችላላችሁ።
ሰብአዊ መብት ረገጣ ተጠርጥረዋል የተባሉ ሰዎችን በዚህ ደረጃ በግልጽ መንግስት ብዙ ጊዜ መግለጫ ሲሰጥበት ብዙም የተለመደ አይደለም። ይህ አሁንም እንሰማው ነገር ከአምነስቲ ኢንተርናሽናል ዘገባ ጋር ተያይዞ የመጣ ነው ወይ ከዛው ቀደም ሲመረመር የነበረ ነው?
ያው አንዳንዴ ነገሮች ሊመደራረብ ይችላሉ፣ ግጥጥሞች ሊኖር ይችላል። ያ ማለት ምክንያትና የውጤት ግንኙነት አላቸው ማለት አይደለም። የወንጀል ምርመራ ስራ ደግሞ አንዳንዴ አመታትን የሚፈጅራል። ይህ እንደዚህ ዝም ብለህ ከመሬት ተነስተህ አምነስቲ ኢንተርናሽናል ትናንት ሪፖርት ስላወጣ አንተ ዛሬ ወንጀል መርምረህ ሰዎችን ወንጀለኛ ብለህ የምታስብበት ጊዜውም አቅሙም እድሉም አይኖርም። የግጥምጥሞች ጉዳይ እንጂ ምንም አይነት ግንኙነት የላቸው።
የሰብአዊ መብት ክሶችን በተመለከተ ሀገር ውስጥ በጸጥታ ኃይሎች በግለሰቦች የሚነገሩ ማለት ነው። ለምሳሌ ከዚህ ቀደም የአሜሪካ ድምጽም የዘገበበት ወለጋ አካባቢ አንድ ሰው እጁ ታስሮ በፖሊሶች ተከቦ ሳለ ወደ ማረፊያ ተወስዷል ከተባለ በማግስቱ ተገልሏል የሚል ዜና ወጥቶ የአካባቢውንም ሰዎች ቪኦኤ ሲያናገራቸው ሊያመልጥ ሲል ነው የተገደለው የሚል መልስ አግኝቶ ነበር። ሌላኛው ደግሞ በቅርብ ሐረር አካባቢ አንድ ሰው ተገልሎ ከዛ በኋላ በጅብም ተበልቶ ተገኝቷል የሚል ዜና ተሰራይቷል። መሰል ድርጊቶችንና ጉዳዮችን በተመለከተ በእጃችሁ የያዛችሁ ጥናት ወይ ደግሞ እዚህ ውስጥ የተካተተ አለ አቶ ዳንኤል?
እዚህ ውስጥ አልተካተቱም። እነዚህ አሁን የምትላቸው ክስተቶች የተወሰኑት ቆይተዋል፣ የተወሰኑት የቅርብ ጊዜ ነው። ቅድም እንዳልኩ ነው። አሁን ለምሳሌ ሐረርጌው የተከሰተው ኦልሞስት 2 ሳምንት አልፎታል አይደል? ወንጀል ምርመራ በጣም ከባድ ነው። አንዳንዴ ሳምንታትን፣ ወራትን፣ አመታትን ሊፈጅ ይችላል። ወንጀሉ እንደሚፈጸምበት ረቂቅነቱ፣ ጥንቃቄው፣ ማን የፈጸመው የሚለው በጣም ወሳኝ። በተለይ ደግሞ አሁን አንተ ያነሳሃቸው ቦታዎች በተለይ በምዕራብና ደቡብ ኦሮሚያ አካባቢ የሚገኙ ቦታዎች ላይ አሁን እንደሚታወቀው አማጺ ቡድን አለ፣ ሳላይ ዞች አካባቢ አለ። ይህ አማጺ ቡድን የሚፈጽማቸው ነገሮች መንግስት ኃይልና በእነሱ መሀል ባለ ውጊያ፣ ምክንያቱም መንግስትም ኃላፊነት አለበት የዜጎቹን ደህንነት ሰላም የማስከበር፣ አንድ ሀገር ውስጥ ደግሞ ሞኖፖሊ ኦፍ ፓወር ሊኖረው የሚችለው አንድ አካል እሱ መንግስት ነው። ያንን የሚገዳደር ኃይል ባለበት እና በዚህ አክቲቭ በሆነ ጦርነትና የውጊያ ትን ባለበት ቦታዎች ላይ በሚፈጸሙ ወንጀሎች እና ክስተቶች ላይ የፍትህ ስርዓትን የማስፈን እንትን በጣም አስቸጋሪና ከባድ። ስለዚህ መረዳት ያለበት ማንኛውም ሰው እናንተም ብትሆኑ በጠቅላይ አቃቢ የተቻለን እየሰራ ነገር ግን በተወሰኑ ቦታዎች ላይ ያለው የችግሩ ስፋትና ጥልቀት በጣም ከባድ ከመሆኑ የተነሳ በአዘቦት ጊዜው የፍትህ የማስፈን ስራ ብቻ ሊፈታ የማይችሉ ብዙ ነገሮች አሉ። አንዳንዴ መረጃዎች የሚወጡበትን መንገድ በጣም አስቸጋሪ ነው። ለምሳሌ አሁን ከጉጂ ጋር ደቡብ ክፍል ላይ ተያይዞ እየመረመርናቸው ያሉ ጉዳዮች አሉ። ጉዳዮቹ ሲዘገቡ አምነስቲም ጭምር ሲዘገቡ በሚዲያም ሲዘገብ እና መሬት ላይ ወርዶ እኛ ወንጀል ምርመራውን ስናደርግ ያለው ነገር ኮምፕሊትሊ ይለያያል። አንዳንድ አክቲቭ ጦርነት ላይ የተከሰተን ሞት በሰላሙ ጊዜ መንገድ ላይ እየሄደ እንደተከሰተ ሞት አድርጎ የመዘገቡ ነገር አለ እና ከዛ አንጻር በእርግጥ ያው ዝርዝር ውስጥ ቅድም እንዳልኩ ወንጀል ምርመራ ሂደት ውስጥ አስቸጋሪ ውጤት ስለሚኖረው ዝርዝር ውስጥ አልገባለም። ነገር ግን ከትንሽ ጊዜ በኋላ ያው በተመሳሳይ መልኩ መግለጫ የምንሰጥባቸው ይሆናል። ምርመራቸው እያለቁ ያሉ ኬዞች አሉ። እንዳልኩ ምስራቅ ሐረርጌ ላይ ተከሰተ የተባለው ምርመራው ወደ መጠናቀቅ እየደረሰ ነው። ወንጀሉን የሰሩት ሰዎች ወደ ህግ ይቀርባሉ። የደቡቡም እንደዛው ወለጋ ላይ ይሄ ባልልህም ጀነራሌ ግን በሰፊው በዘመቻ መልክ የምርመራ ሂደት ላይ ያሉ ጉዳዮች አሉ እና መታገስን ይፈልጋሉ ከእናንተም ከህዝብም ሳይድ። ነገር ግን በተመሳሳይ ሁኔታ ተመሳሳይ እርምጃ ወስደን የምናሳውቅ ይሆናል።
አቶ ዳንኤል አሰፋ የኦሮሚያ ብሔራዊ ክልላዊ መንግስት ጠቅላይ አቃቢ ህግ ይህን ቃለ መጠይቅ ለማድረግ ፈቃደኛ ሆነው ከኛ ጋር ስለቆዩ በጣም እናመሰግኖታለን።
አመሰግናለሁ።
ኢትዮጵያ ለምና የበለጸገች ተስፋ የሚጣልባት አገር ለማድረግ የኢትዮጵያ ቤተሰቦች ራሳቸውን ከኮቪድ-19 እየተጠበቁ የተቀደሰ ባሉት የአረንጓዴ አሻራ ችግኝ ተከላ ዘመቻ እንዲሳተፉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡዋል። 5 ቢሊዮን ችግኝ ተከለበታል የተባለውን የ2012 የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ጠቅላይ ሚኒስትር አብይ አህመድ በአገር አቀፍ ደረጃ ዛሬ በሐዋሳ ከተማ የአረንጓዴ አሻራ ብሔራዊ አስተባባሪ ቡድን የፌደራልና የክልል የሥራ ኃላፊዎች በተገኙበት አስጀምረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ከሐዋሳ አድርሶናል።
ካለፈው አመት ጀምሮ ለሚቀጥሉት 4 አመታት አምናን ጀምሮ ማለት ነው ከዚህ በኋላ ሁለት ይቀርናል 20 ቢሊዮን ችግኝ ለመትከል አቅዳ እየሰራች ትገኛለች። የዚህ አጠቃላይ ክድ የመጀመሪያው አመት ስራ ባለፈው አመት 4 ቢሊዮን ችግኝ መትከል ተችሏል። ከዚህ 4 ቢሊዮን ችግኝ እስካሁን ባለው ጥናት መሰረት 84% አካባቢ ጸድቋል። ይህ የሚያሳየው በትጋት ስንሰራ ተፈጥሮም እያገዘን ልፋታችን ፍሬ እንደሚያፈራ በቂ ማሳያ ሊሆን ይችላል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዘንድሮ 5 ቢሊዮን ችግኞች እንደሚተከሉ ገልጠው ሁሉም ኢትዮጵያውያን በቤተሰብ ደረጃ ራሱን ከኮሮና ቫይረስ እየጠበቀ ችግኝ እንዲተክል አሳስበዋል።
አመቱ ሙሉ የግብርና ሚኒስቴር፣ የውሃና ኢነርጂ ሚኒስቴር፣ ሌሎች የሚመለከታቸው የስራ ክፍሎች ከፍተኛ ጥረት ሲያደርጉ ቆይተዋል። በፌደራል እና በክልል በሺ የሚቆጠሩ ነርሰሪዎች የችግኝ ማፊያ ዝግጅት ሲያደርጉ እንደነበር፣ ይህ ዝግጅት ውጤታማ እንዲሆን ፍሬ እንዲያፈራ እያንዳንዱ ቤተሰብ ባስቀመጥነው እቅድ መሰረት በጓሮ በሰፈሩ በየአካባቢው በተመረጠ ቦታ ችግኝ በመትከል ይህ ክረምት በዋዛ ፈዛዛ እንዳያልፍ በመጠቀም ሀገራዊ ትርምን ማሳካት ከእያንዳንዱ ዜጋ የሚጠበቅ ይሆናል።
በኮሮና ቫይረስ ምክንያት አብዛኛው ሕዝብ ቤቱ እንዲውል መደረጉን ጠቅሰው የአረንጓዴ አሻራ መርሃ ግብሩን እንደ ጥሩ አጋጣሚ በመውሰድ ከተፈጥሮ ጋር ሕዝቡ እንዲወዳጅ ተናግሯል።
ዘንድሮ የሚጠበቅብንን ጥንቃቄ እና አስፈላጊውን የእርምት እርምጃ እየወሰድንና እየተጠነቀቅን ኮሮናም እንዳያጠቃን ከሀሳባችን ከተልማችንም እንዳያደናቅፈን ማድረግ ይቻላል። ዘንድሮ ሁላችሁም እንደምታስታውሱት በርካታ ተማሪዎች በቤት ቆይተዋል። ብዙ የመንግስት ሰራተኞች በቤት እንዲቆይ ተደርጓል። ይህ የክረምቱን የችግኝ ተከላ ስራ ከተፈጥሮ ጋር እየተነጋገርን ከራሳችን እየተመካከር አፈሩን እየነካን ጭቃውን እየነካን ተፈጥሮን መልሰን ለማስተዋል ለማጤን ራሳችን ለማድመጥ ልንጠቀምበት የሚገባ ሁነኛ ጊዜም ተደርጎ ሊወሰድ ይችላል።
ጠቅላይ ሚኒስትር አብይ አህመድ ያለፈው ዓመትና የዘንድሮን ጨምሮ 20 ቢሊዮን ችግኝ ለመትከል ያቀድነው ችግኝ ተክሎ የኢትዮጵያን ደን ሽፋን ማሳደግ ያለውን አያሌ ጥቅሞችን በውል ስለምንረዳና የህልውና ጉዳይ በመሆኑ ጭምር ስለሆነ ነው ብለዋል።
ሁላችሁም እንደምታውቁት ኢትዮጵያ በአካባቢ ካሉ ሀገራት ከፍ ያለ ቦታ ላይ የምትገኝ ሀገር ናት። ደን እየተራቆተ ሲሄድ የሚዘንበው ዝናብ ማዳበሪያውንም ለሙንም አፈር እያራቆተው በመሆኑ ከጊዜ ወደ ጊዜ በድርቅ የመጠቃት ሁኔታ እያደገ የመጣ ሲሆን ከዚህም ባሻገር ለም የሆነው አፈራችን እየተራቆተ ያን ለመጠገንና ለማከም የምንገዛው ማዳበሪያም በዝናብ እየተወሰደ ኢትዮጵያን በቀጣይነት የማራቆትና የማዛት ችግር እያስከተለ ስለሆነ ችግኝ በመትከል እና በመንከባከብና በማብቀል የመሬት መሸርሸርን የድርቅን እና የቀጥመንን የረሃብ ችግር ለመከላከል በእጅጉ የሚጠቅመን ይሆናል። ከኢትዮጵያ በላይ የደንን ጥቅም የሚገነዘብ ያለ አይመስለኝም። ደን ለኛ መብራታችን ነው፣ ምንበላው ምግብ ነው።
በተፈጥሮ ሀብቶቻችን ላይ የደረሰ ያለውን የመጥፋት አደጋ መከላከል የምንችለውም የደን ሽፋናችንን በማሳደግ ነው ያሉት ጠቅላይ ሚኒስትሩ፣ የሃይማኖት አባቶችና የፖለቲካ ፓርቲዎችን ጨምሮ ሁሉም አሻራውን እንዲያሳርፍ አደራ ብለዋል። በኮሮና ቫይረስ ወረርሽኝ ምክንያት ጉዳት ሊደርስ እንደሚችል የጠቀሙት ጠቅላይ ሚኒስትር አብይ አህመድ ሰዎች ለዚህኛውም ይሁን ለወዲያኛውም ዓለም ራሳቸውን ከተፈጥሮ ጋር ከውድህ እንዲያርቁ ጠይቀዋል።
አሁን በጣና ሐይቅ እያጋጠመን ያለውን የእንቦጭን ችግር ብትወስዱ መሰረታዊና ዋነኛው መፍትሄ እንቦጭን ለመከላከል ደን ማብዛት ነው። ጉና ተራራን በደን መሙላት ከቻል ከጉና ተራራ የሚነሱ ወንዞች እና መጋቢ ጅረቶች ተከዜንና ጣናን የሚሞሉ ስለሆነ እነሱን ይዞ የሚሉትን አፈርና ማዳበሪያ ማስቀረት ከቻል እንቦጭን በመሰረታዊነት ለማስቆም ባይቆቻችን የደረሰ ያለውን ጥቃት ለመከላከል በእጅጉ የሚያግዝ ስለሆነ የዚህ ችግኝ ተከላ ጉዳይ ለውስጥ እርካታ ብቻ ሳይሆን ለኢኮኖሚ ብቻ ሳይሆን በጣም በርካታ የሆነ ጠቀሜታ እንዳሉት ተገንዝበን ሁሉም የኢትዮጵያ ሕዝብ ለዚህ ቀና ስራ በአንድ ልብ ጥንቃቄ ያደረገ ቢተባበርና ቢሰራና ብናሳካው አዲስ ታሪክ አዲስ አሻራ የምናሳርፍና ለልጆቻችንም መልካም ነገር የምናወርስ ስለሆነ በዚህ ጉዳይ ላይ በእምነት በጾታ በፖለቲካ አመለካከት ሳንለያይ የነት አባቶች ተከታዮቻችን በማሳመን ችግኝ እንተክሉ የፖለቲካ ሰዎች የፖለቲካ አመለካከታችን ለጊዜው ወደ ጎን በማቆየት ተከታዮቻችን በማሳተፍ ችግኝ እንተክሉ።
የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቲ ይርዳው በኩላቸው በአገር አቀፍ ደረጃ ከሚተከለው 5 ቢሊዮን ችግኞች ውስጥ 1.5 ቢሊዮን ችግኝ በክልሉ ለመትከል ዝግጅት መደረጉን ተናግሯል። ሁሉም ኢትዮጵያዊ በዚህ የተቀደሰ ነው ባሉት የአረንጓዴ አሻራ ችግኝ ከነገ ጀምሮ እንዲሳተፍ ጥሪ ያቀረቡት ጠቅላይ ሚኒስትር አብይ አህመድ ይተከላሉ ከተባሉት 5 ቢሊዮን ችግኞች ውስጥ የመጀመሪያዎቹን 4 የዋንዛ ችግኞችን በዋሳ ከተማ ታቦር ተራራና ትራይ ተክለዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ተዘከባውና መሰግናለን። አድማጮች ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ amharic.vnews.com ላይ እንገኛለን። በፌስቡክ @vnews amharic በትዊተርም እንዲሁ #vnews amharic ብላችሁ ፈልጉን፣ ተከተሉን፣ ተነጋገሩ፣ ተወያዩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voe.hon.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። 300 ሚሊዮን ችግኞችን በመትከል በግላቸው የዓለምን ክብረ ወሰን የሰበሩትን የኬንያዋን የዓለም ሎሬት ተሸላሚ ቀድሞ ከፊት መስመር ለመሰለፍ ጥረት የሚያደርግ ግለሰብ ከድሬዳዋ ከተማ እናስተዋውቃቸዋለን። ግለሰቡ እስካሁን ከ260 ሺህ በላይ ችግኞችን የተከለ ሲሆን በቀሪው ደግሞ 3.5 ሚሊዮን ችግኞችን በመትከል የዋንጋሪ ማታይን ክብረ ወሰን ለመስበር የሁልጊዜ ህልሙ ነው። አዲስ ቸኮል አነጋግሮታል።
በያን ተሰማ ይባላል። በአሁን ሰዓት ድሬዳዋ ከተማ የጎርፍ መውረጃና የቆሻሻ መድፊያ የነበረ ቦታን በማልማት በከተማ መሃል ላይ አነስተኛ ጫካን ፈጥሯል። ድሬዳዋ በ1998 ዓ.ም ምረ ተከስቶ የነበረው ጎርፍ ህይወቱን ከችግኝና ከዛፍ ጋር እንዲያስተሳሰር እንዳደረገው ነው የሚናገረው።
እኔ መነሻ ያው 98 ጎርፍ ነው። እዚህ ጋር ማዶኛ ሰፈር ላይ ያው ሁለት ወንድሞች ነበሩ። ያው ጎርፍ እንደ ቤተሰባቸው ልጃቸው ለቅቦ ይዞ ሄደ። ምስቱ ከጭምር ወንዱ አንዱ ሁለት ልጅ ዛፍ ላይ ወጣ። ባባ አይነስ ያለች ነው ከነናስ ይዞ ሄደው ሰባት ቤተሰብ ጎርፍ በላው። ዛፉ ላይ ግድ አለ ልበል አላህ አዞ ዛፍ ብዙ ነው ምሶ መደመራን ይችላል ነበር እንደ ነገር አይመረስ ተቀረሰ። አሁን እንደጋጠም አላህ ረዳኝና በ2000 ለአንድ ዜጋ 2000 ግን ምን ነገር መጣ። እንደገና ለይሄ ግድ ከተገደበ በኋላ ይሄ ጎርፍ መኛ ነበር ወንዝ ይሄ ጎርፍ መኛ ነበር ይጎርፍ ራስ መኛ ነበር ዘገጅ ታይል ከፍታው ይሄ ከፍታ አለ ዘጋ እና ይጎርፍ መኛ ነበረው። ምን አላኩት ይሄ 2000 ግን ለመስለ ፈርጋለሁ ይሁን አላህ በረከሰ ሁሴን አብዱራህማን ባል ይግብሩና አላህ ነበር ምንም ነገር ሱ ማላቀው ጽፎ ሰጠኝ። 2000 ጭኛ መጣው ስጋቱም ነበር ቢከለከላል ምን ነገር ከዛ ወዲያውኑ በአንድ ቀን 2000 ተከልኩ።
በያን በአዲሱ ሚሊኒየም 2000 በ2000 ፕሮግራም ይፋ ሲደረግ በአንድ ቀን 2000 ችግኞችን የተከለበት ቦታ ላይ ሌሎች ከ20000 በላይ ችግኞችን ተክሎ አካባቢውን ወደ ጫካነት ቀይሮታል። አሁን በያንን የፈለገ ሰው ሁሉ ድሬዳዋ መሃል ነበሯ ላይ ወደሚገኘው ወደዚህ ቀዝቃዛና ንፋሻማ ጫካ መሄድ ይኖርበታል። ይህ በግሉ ያለማው ጫካ ባለም አቀፍ ደረጃ ሁሉ ለውድድር አብቅቶት እንደነበረ በያን ይናገራል።
አሁን ይቅርስ ነው በቅርስነት ተመዝግቧል። ባለፈው በአገር አቀፍ ደረጃ በአፍሪካ ደረጃ በአለም ደረጃ ተመዝግቦ የኖርዌይ ላይ በነበረው የአማዞን ትሮቻቸው ያሸነፉዛል የኔ ፕሮጀክት ዘደርሷል። ልብ በል አንድ ሰው ፍላጎት ለማካተም ይሰራው ግን ካንተ አልፎ አካባቢን መንደርህን አገርህን ምጥቅም ነገር ሆኖ ስታገኘው የበለጠ ተከራል።
የድሬዳዋ አስተዳደር የችግኝ ተከላ ሐሳብ ሲያስብ ቅድሚያ ችግኝ ያቀርብልኝ የሚለው በያንን ነው። ግለሰቦችና ድርጅቶችም ከጓራ ትክልቶችና የበረንዳ አበቦች ጀምሮ እስከ ትላልቅ ዛፎች ችግኝ ድረስ ይፈልጉ ወደ በያን ነው ጎራ የሚሉት። በያን በራሱ ከፈጠረው አነስተኛ ጫካ ባሻገር በልዩ ልዩ ቦታዎች እስካሁን 260 ሺህ ችግኞችን እንደተከለ ይናገራል። ይህ ላንድ ግለሰብ ብዙ ቢሆንም በያን ግን መስከል ከመጣበቅብኝ 10 በመቶን እንኳን አልተከልኩም ባይ ነው። እሱ እንዳራያ የሚያቸው የኬንያ የኖበል ተሸላሚ ዋንጋሪ ማሳይ በዮዝ ዘመናቸው 3 ሚሊዮን ችግኞች መትከላቸውን የሰማው በያን ይሄንን ሪከርድ መስበር ህልሙ እንደሆነ ነው የሚናገረው።
ኬንያዋን ዋንጋሪ ማሳይ ለሷን ሪከርድ ለመስበር እሷ 3 ሚሊዮን ቆመች። እኔ 3 ሚሊዮን 500 ሺህ መትከሉን ፈልጋለሁ። ምክንያቱም እኔውን 51 ነው ሌላ ሰው አልፈልግም።
መንግስት 100 ሺህ ሄክታር መሬት ቢሰጠኝ ብቻዬን ማልማት እችላለሁ የሚለው በያን የችግኝ ችግር እንደሌለበት ይናገራል። ያስተዳደሩን ያካቤ ጥበቃ ባለስልጣንም እየጠየቀ እንደሆነ ነው የሚናገረው። የድሬዳዋ አስተዳደር ያካቤ ጥበቃ ባለስልጣን ኃላፊ አቶ አብዱ መሐመድ አባ መጋል ስለበያን የሚሉት አላቸው።
አቶ በያን ተሰማን በያን በድሬዳዋ አስተዳደር ደረጃ የአረንጓዴ ጀግና ብለን ሸለመነዋል። በሀገር አቀፍ ደረጃ የአረንጓዴ ጀግና ተብሎ የተሸለመ ነው። እንዲያውም ባለፈው አይ ቲንክ በጂሴፍ ነው መሰለኝ በዓለም አቀፍ ደረጃ አንድ ውድድር ነበር መጥቶ ነበር ተወዳድሯል። መወዳደሩ ራሱ ለኛ ትልቅ ነገር ነው። እዚያው በፕሮጀክት ሳይቱ ላይ ነው መቃብሩንም በመውሰም እዚህ ውስጥ ቀበሩኝ ብሎ መቃብሩን ሁሉ ሰርቷል። እዚያ ውስጥ ቆራለተም እንዲያው አተናሽናል ለበል ኢትዮጵያ ሪከርድ ሰብራለች። በዓለም አቀፍ ደረጃ ሰብራለች ኢትዮጵያ። በአንድ ቀን ያን ያክል ችግኝ መትከል የተከለ የለም። በግለሰብ ደረጃ አይ ቲንክ በያን በግማሽ ቀን ውስጥ ግማሽ ቀን በስድስት ሰዓት ባልሞላ ጊዜ ውስጥ ለሁለት ሺህ ችግኝ የተከለ ሰው ነው በእለቱ።
አቶ አብዱ መሐመድ አባ መጋል በያን ሬከርድ ለመስበር ያስፈልገኛል የሚለውን ያህል መሬት ለማግኘት አስቸጋሪ ቢሆንም በከተማ አረንጓዴ ቦታዎች ልማት ላይ የሚመለከታቸው አካላት ቅድሚያ ሰጠው እንዲያሰሩት የምንችለውን ሁሉ ድጋፍ እናደርጋለን ይላሉ። አቶ በያን በቅርቡ አስተዳደሩ ያወጣውን የችግኝ አቅርቦት ጨረታ ማሸነፉን የሚናገሩት አቶ አብዱ ወደፊትም በዚህ መስል ገቢ የሚያስገኙ ስራዎች ላይም እንዲያተኩር ፍላጎታቸው መሆኑን ይናገራሉ። በልቶ ማደር አለበት ገቢም ያስፈልገዋል ባይ ናቸው አቶ አብዱ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜን አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ዩኤ 24 ላይ እንገኛለን። በአህዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ስርጭቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። በትግራይ ክልል በሚገኝ የኤርትራ ስደተኞች ካምፕ አንዲት ስደተኛ በኮሮና ቫይረስ መያዟ ተገለጸ። የክልሉ ጤና ቢሮ በአዲ ሃሩሽ በተባለ ስደተኛ ካምፕ ውስጥ የ16 ዓመት ስደተኛ በቫይረሱ መያዟ ተገልጿል። የፌደራል መንግስት የስደተኞችና ከስደት ተመላሾች ኤጀንሲ በበኩሉ በፌደራሉ መንግስትና በሚመለከታቸው መስሪያ ቤት በይፋ በስደተኞች ካምፕ ላይ በኮሮና የተያዘ ሰው እንዳለ የተገለጸ ነገር የለም። ሆኖም ግን በስደተኞች መጠለያ ራሱን ለመከላከል ከገባም ለመቆጣጠር እየተሰራ ነው ብሏል። ሙልጌታ ጽሃ ዝርዝር አለው።
በትግራይ ክልል በኮሮና ቫይረስ የተያዙ ሰዎች ቁጥር 60 ደርሷል። በዛሬው ዕለት በተደረገ የቫይረሱ ምርመራ 4 ሰዎች በኮሮና መያዛቸው መረጋገጡ የክልሉ ጤና ቢሮ ገልጿል። ከአራቱ ሰዎች አንዷ ኤርትራዊት ስደተኛ መሆኗን በቢሮው የህብረተሰብ ጤና አደጋዎች መቆጣጠር አስተባባሪ አቶ ሳሙኤል አረጋይ ለአሜሪካ ድምጽ ተናግሯል። አቶ ሳሙኤል እንደተናገሩት በአድሃሩሽ የስደተኞች ካምፕ ነዋሪ የሆነችው የ16 ዓመት ሴት መሆኗን ነው የገለጹት። ባለፈው ሳምንት ከሌሎች 26 የሚሆኑ ሰዎች ጋር በመሆን ወደ ጸበል ቦታ ተጉዛ እንደነበር ገልጸዋል። ቫይረሱ የተገኘባት በአሁኑ ጊዜም ወደ አክሱም የኮሮና ማከሚያ ማዕከል ለመውሰድ እየተሰራ ነው ያሉት አቶ ሳሙኤል ከሷ ጋር ግንኙነት የነበራቸው ሰዎች በመለየት ወደ ማቆያ ማዕከል እየገቡ ናቸው በማለት ገልጸዋል። ስደተኞች ካምፕ ለኮሮና መስፋፋት ተጋላጭ ከሆኑ ቦታዎች አንዱ በመሆኑ ይህንንም መሰረት በማድረግ በአድሃሩሽ የስደተኞች መጠለያ በብዛት ሰዎች የመመርመር ስራ ይከናወናል ብለዋል። ውጤቱን በማየት አስፈላጊ ውሳኔዎች ከሚመለከታቸው መንግስታዊ ተቋማት ተቋማት ጋር በመሆን ይሰራል በማለት አቶ ሳሙኤል ገልጸዋል። የፌደራል መንግስት የስደተኞችና የስደት ተመላሾች ኤጀንሲ የኮሙኒኬሽን ዳይሬክተር አቶ ባካል ንጉሴ በጉዳዩ ላይ እንደተናገሩት በአድሃሩሽ የስደተኞች ካምፕ በኮሮና ቫይረስ የተያዘ ሰው እንዳለ በሚመለከተው የፌደራል ተቋም ይፋ አልተደረገ በማለት ገልጸዋል። ሆኖም ግን በስደተኞች መጠለያ ካምፕ ሊያጋጥም የሚችል በመገመት ቅድመ ዝግጅት ስራዎች ተደርጓል ብለዋል። ስደተኞቹ ስለ ቫይረሱ ግንዛቤ እንዲኖራቸው በቋንቋቸው ግንዛቤ ማስጨበጫ ስራዎች ተከናውኗል። እንዲሁም አስፈላጊ የኮሮና መከላከያ ግብአቶች ከለጋሾች በማሰባሰብ ለማዳረስ ጥረት መደረጉም ተናግረዋል።
ከካምፕ ወደ ካምፕ የሚደረጉ እንቅስቃሴዎችን በመቀነስ ወይም በማገድ ከዚህ በተጨማሪ በማንኛውም ሁኔታ ወደ ካምፕ ለመግባት የሚሞክሩ አዲስ ስደተኞችን የሚሆኑ ነባር ሆኖ በከተማ የነበሩ ድንገት የአስቸኳይ ጊዜ አዋጁ እንደመሻገር የሚከለክል ቢሆንም አልፈው የመጡ ስደተኞች ካሉ 14 ቀን እንዲቆዩና ቼክ ተደርገው እንዲገቡ ማድረግ እንዲህ አይነት ስራዎችን በመስራት የመከላከል ስራው ሲከናወን ቆይቷል። እንግዲህ እንደምታውቀው በየካምፖቹ የህክምና ጣቢያዎች አሉ፣ ጤና ጣቢያዎች አሉ፣ ክሊኒኮች አሉ፣ ጃውስት ባለሙያዎች አሉ። እነሱም ሰፊ የትምህርት ስራም የክትትል ስራም ይሰራሉ።
በአገር አቀፍ ደረጃ ኮሮና ለመከላከል እየተደረገ ባለው እንቅስቃሴም ኤጀንሲው የሀገራዊ የኮሮና መከላከል ግብረ ኃይል አካል ሆኖ እየሰራ መሆኑም ነው የተናገሩት። በኢትዮጵያ ወደ 1 ሚሊዮን የሚጠጉ ስደተኞች እንዳሉም ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ሙልጌታን ለዘገባው እናመሰግናለን። ዝግጅታችን ይቀጥላል። አድማጮች ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን ደግሞ አበባየው ገበያው ነች። ዋና ዘጋጅ ተስተባብላችሁ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብራናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እንላለን። የኮሮና ቫይረስ በማህበረሰብ ውስጥ ሊያስከትል የሚችለውን የጤና ደንነት በመፍራት ኢትዮጵያ እንደ አብዛኞቹ የዓለም ሀገራት ትምህርት ቤቶችን በመዝጋቷ በአሁኑ ሰዓት 26 ሚሊዮን የአንደኛና የሁለተኛ ደረጃ ተማሪዎች በቤት ውስጥ እንደሚገኙና ይህም በመማር ማስተማሩ ላይ ከፍተኛ ተጽዕኖ እንዳለው የትምህርት ሚኒስቴር ገልጿል። የአሜሪካ ድምጽ ያነጋገራቸው ወላጆችም ተማሪዎች በየቤታቸው ሆነው ትምህርት እንዲከታተሉ መደረጋቸው የህብረተሰብን ጤና በመጠበቅ በኩል አማራጭ የሌለው መፍትሄ ቢሆንም ተገቢውን ዕውቀት በማስተላለፍ በኩል ግን ተጽዕኖ እያሳደረ ነው ይላሉ። በዚህ ጉዳይ ላይ ሰፋ ያለ ዘገባ ያጠናቀረችው ስምንሽ ቆየ ዝርዝሩን ታስደምጠናለች።
በኮሮና ቫይረስ የተያዘው የመጀመሪያው ሰው ከተገኘና በዓለም ያለው ስጋት ወደ ኢትዮጵያም ከተጋባ በኋላ መንግስት በመጀመሪያ የወሰደው እርምጃ ተማሪዎች ትምህርታቸውን ከየቤታቸው ሆነው እንዲከታተሉ ማድረግ ነው። ይህ እርምጃ ተገቢ መሆኑን የሚያምኑበት ወላጆች በዚሁ መሰረት በቤት ውስጥ ልጆቻቸውን በማስተማር ላይ እንደሚገኙ ገልጸው የመማር ማስተማር ሂደቱ ግን ተግዳሮቶች አሉት ይላሉ። የ7 ዓመትና የ4 ዓመት ልጃቸውን ዋን ፕላኔት ኢንተርናሽናል በተባለ የግል ትምህርት ቤት የሚያስተምሩት ወይዘሮ ፍቅረ ሰላም ጌትነት ከስራቸው ተጨማሪ ልጆቻቸውን በቤት ውስጥ ትምህርታቸውን እንዲከታተሉ ማድረግ በጣም ከባድ ነው ይላሉ።
የሚያስደስት ነገር ሆኖ ግን በጣም ቻሌንጂንግ ነው። ምክንያቱም የሙሉ ቀን ስራ አለኝ በቢዚ ጊዜ ነው የነበረኝ ስራዬም ላይና ከዛ ደግሞ አልፎ ለተሰጠው የዴይ ቱ ዴይ ሌሰን ፕላን መሰረት ልጆችን ማስጠናት በጣም ከባድ ነገር ሆኖ ነው ያገኘሁት። እነሱም የሙሉ ጊዜ አቴንሽን ይፈልጋሉ፣ ስራዬም የሙሉ ጊዜ አቴንሽን ይፈልጋልና ካሰብኩት በጣም የተለየ በጣም ቻሌንጂንግ የሆነ ጊዜ ነው እያሳለፍኩኝ ያለሁት። ግን ደግሞ ሙሉ ለሙሉ ከዚህ በፊት ሲማሩበት በነበረው ሁኔታ ለሚቀጥለው አመት ሬዲ ይሆናሉ ማለት አይደለምና ምን በትምህርት ቤቶቹ ይሄንን ያስቡበታል ብዬ አስባለሁ። የሚቀጥለው ወደ ትምህርት መመለስ የተቻለ ጊዜ ላይ በምን መልኩ ሪቫይዝ እንደሚያረጉላቸው ያስቡበታል ብዬ አስባለሁ።
የ9 ዓመት ልጃቸውን ፊቸር ሆፕስ በተባለ ሌላ የግል ትምህርት ቤት የሚያስተምሩትና የሁለት ልጆች እናት የሆኑት ወይዘሮ ሙላት ወርቅ መኮንንም የተማሪዎች በቤት ውስጥ ትምህርት መከታተል በትምህርት አቀባበላቸውና በስነ ምግባራቸው ላይ ተጽዕኖ እንደሚያሳድር ይገልጻሉ።
ምክንያቱም
በጣም ሽሚያል ሞባይል ላይ የሚጫወት ፈልጋሉ እና ልጆችን መከታተል በራሱ በጣም ይከብዳል። ምግባቸውን በአግባቡ በሰዓታቸው እሺ ብሎ አይበሉምሽ። ቤት ከሆነ ግን አግባቡ ሰዓቱን ጠብቀው ይበላሉ። ግን ብዙ ነገራቸው ኢኮኖሚ ነው። ትምህርት ቤት
አንዳንድ የግል ትምህርት ቤቶች ድህረ ገጾችን የቴሌግራም ቻናሎችንና ወርክሾፖችን በመጠቀም እንዲሁም ከወላጅ ጋር በየጊዜው በመነጋገር ተማሪዎች ከቤታቸው ሆነው ትምርታቸውን እንዲቀጥሉ ጥረት እያደረጉ ነው። በቂርቆስ ክፍለ ከተማ የሚገኘው የሽመልስ ሀብቴ ሁለተኛ ደረጃ ትምርት ቤት ዳይሬክተር አቶ ዝናቡ ሀጎስ እንደገለጹልን ግን በትምርት ቤቱ የሚማሩ ተማሪዎች ካለባቸው የአቅም ውስንነት አንጻር በድህረ ገጾች ላይ የሚሰጡ ንባቦችን የሚከታተሉ ተማሪዎች ቁጥር አነስተኛ ነው። አቶ ዝናቡ ጨምረው በኮሮና ቫይረስ የተጠረጠሩ ሰዎች ለይቶ ማቆያነት ከተመረጡ ቦታዎች መሃል አንዱ ሽመልስ ሀብቴ በመሆኑ በአሁኑ ሰዓት ትምርት ቤቱ ትኩረት ሰጥቶ እየሰራ ያለው ወደ 30 የሚጠጉ ክፍሎችን ለዛ ማዘጋጀት ላይ ነው።
አብዛኛውን በጣም ምክንያት ያለ ተማሪዎች በዛት ያለበት ነው እና ልጆች ለሚያውን ተማሪ ብዙ አይከታተሉም። ቲቪውም ሚዲያውም ምናምን አይከታተሉም። አሁን ደግሞ ትምህርት ቤት ደግሞ አንኳር አንድ ሴንተር ላይ ነው ሴሌክት የሆነ መማርና መስማር ጉዳይ ሰከንደር ነው። መጀመሪያ ህይወት ነው።
በግል ትምህርት ቤት ውስጥ በሚማሩ ተማሪዎች መካከልም ከፍተኛ ልዩነት እንዳለ የገለጹልን ደግሞ ዮሐን ፕላኔት ኢንተርናሽናል ርዕሰ መምህር የሆኑት ጀማል ኢብራሂም ናቸው። አቶ ጀማል አክለውም በተለይ በአብዛኛው የገጠር አካባቢዎች የሚገኙ ሴት ተማሪዎች ብዙ ተግዳሮት ያለባቸው ከመሆኑ አንጻር በዚህ ወቅት ትምርታቸውን ለመከታተል አዳጋች ይሆንባቸዋል ሲሉ ስጋታቸውን ይገልጻሉ።
ብዙ ቤት ውስጥ ተግዳሮት ያላቸው ልጆች አሉ። በተለይ ደግሞ ገጠር አካባቢ ደግሞ ሲሆን ሴት ልጆች እንኳን ተገኘሽ ሊሆን ይችላል የንስራ ስሪ የሚል ወደ ድሮው እንደገና የመመለስ አገኘናችሁ የሚል ነገር ሊኖር ይችላል። ገጠር አካባቢ እንግዲህ ደግሞ እንደምናውቀው የተላከላቸውን እንኳን ፕላዝማ ስንቱ የቴሌቪዥን ቅርቦት አለው ብለን ብንል ይሄ አጠያያቂ ነገር ነው። ስለዚህ ተጽዕኖው እኔ በጣም ከፍተኛ ነው የምለው።
በዚህ ጉዳይ ያነጋገርናቸው የትምህርት ሚኒስቴር ኮሙኒኬሽን ጉዳዮች ኃላፊ ወይዘሮ ሀረጓ ማሞ በአሁኑ ሰዓት 26 ሚሊዮን የአንደኛና የሁለተኛ ደረጃ ተማሪዎች በቤታቸው እንዳሉ ገልጸው በትምህርት በሬዲዮ በፕላዝማ ቴሌቪዥን በዩቲዩብ እና በቴሌግራም ለማዳረስ እየተደረገ ያለው ጥረት ሁሉንም ተደራሽ አድርጓል ማለት እንደማይቻል ያስረዳሉ።
ወደ 26 ሚሊዮን የሚደርሱ ተማሪዎቻችን በቤታቸው ውስጥ ነው የሚገኙት ማለት ነው። እንግዲህ በተወሰነ አቅም የኤሌክትሮኒክስ ሚዲያውን ያገኛሉ ብለን የምናስባቸው ተማሪዎች ጋር ለመድረስ ይህንን አማራጭ እንጠቀም በሚል ነው እየሰራን ያለ ነው እንጂ ሙሉ በሙሉ በኤሌክትሮኒክስ ሚዲያውን ቢሆን የሚሄደው ትምህርት መምህር ክላስ ውስጥ እንዳስተምረው ልክ ይደካል የሚል እምነቱ አደለኛለን። እኛ ልጆቹ ከትምህርት ፕሮግራም ወይም ከትምህርት ስርዓቱ ውጭ እንዳይሆኑ በተለይ በዚህ በችግር ምክንያት ትምህርቱ ተቋርጧል። የተቋረጠው ትምህርት ግን እንደ እረፍት እንዳይቆጥሩት ትምህርቱ እየቀጠለ ነው የሚል አስተሳሰብ ውስጣቸው እንዲኖር ጊዜውን ዝም ብለው ባልባሌ ቦታ እንዳያሳልፉ ከማድረግ አንጻር ፕሮግራሙ ይፈጥናል። በፕሮግራም ውስጥ እነሱ ይካተታሉ በሚል መነሻ ነው የትምህርት ቴሌቪዥንም ቢሆን የትምህርት በሬዲዮም ቢሆን ቴሌግራምም ዩቲዩብም እያስቀጠሉ ያለ ነው እና ተደራሽ የማይሆኑ ተማሪዎች አሉ። ደበቅ ነገር አይደለም። በተለይ ገጠራማ አካባቢ ያሉ ተማሪዎቻችን በአንድም በሌላም በመብራት መቆራረጥም ብለን ደግሞ ኤሌክትሮኒክስ ሚዲያውን በእጃቸው ወይም በቤታቸው ባለመኖሩ ምክንያቱም እኛ የምናሰራጨውን ሙሉ በሙሉ ያገኙ የሚችሉበት አጋጣሚ እንደማይኖር ይታወቃል።
ወይዘሮ ሀረጓ ኮሮና ቫይረስ በመማር ማስተማሩ ላይ እያደረሰ ያለውን ተጽዕኖ ከግምት ውስጥ በማስገባት ተማሪዎች ወደ ትምህርት ቤት በሚመለሱበት ወቅት በሁሉም የግልና የመንግስት ትምህርት ቤቶች የማካካሻ ትምህርት ሊሰጥ እንደሚገባና ለዚህም ዝግጅቶች እንደሚደረጉ ገልጸዋል። ሀገር አቀፍ ፈተናና የመሳሰሉት ተያያዥ ጉዳዮችን በተመለከተም ቫይረሱ ተወግዶ መደበኛ የመማር ማስተማሩ ሂደት ሲቀጥል ሊካሄድ የሚችልበትን ቅድመ ሁኔታዎች ኮሚቴ አቋቁመው እየሰሩበት መሆኑንም ጨምረው ገልጸዋል።
አሁን እኮ ይሄ በጣም ትልቅ ችግር ነው ማለት ችግር ነው። በሽታ ወይም ወረርሽኝ ዓለም አቀፍ የሆነ ጉዳይ ነው። ስለዚህ እንደውም ሀገር ከዚህ ካለው ሁኔታ ውጭ ልትሆናል። ስለዚህ በሀገራችን ቫይረሱ ሙሉ በሙሉ በቁጥጥር ስር ሲሆን ቀድሞ የነበረንን ሂደት የምንቀጥል ነው የሚሆን። ዞሮ ዞሮ ግን እንደ ትምህርት ጋር የራሳችንን ዝግጅቶች እያደረግን ነው ያለ ነው። ትምህርት በሚከሰትበት ሰዓት ላይ ቫይረሱ ሙሉ በሙሉ ተወግዶ ትክክለኛ የሆነ ቀደም ብለው ይናደርግ የነበረው መስተጋብርን የምናስቀጥል ከሆነ እንዴት ነው መቀጠል ያለብን የሚለውን ደግሞ ያን ኦፕሽን የምናደርግም ነው ማለት ነው። ጠቅላላ ስራዎቻችንን በተመለከተ
በሌላ በኩል ከ700,000 በላይ ከሚሆኑት የከፍተኛ ትምህርት ተቋማት ተማሪዎች ውስጥ 200,000 የሚሆኑት የሁለተኛና ሶስተኛ ዲግሪ ተማሪዎች ብቻ በኦንላይን ትምህርታቸውን እየተከታተሉ መሆኑን የገለጹልን ደግሞ በሳይንስና ከፍተኛ ትምህርት ሚኒስቴር የኮሙኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሞ ናቸው።
ሁለተኛ ደረጃ ትምህርትና ዲግሪ ትምህርት ሁለተኛ ዲግሪና ሶስተኛ ዲግሪ ትምህርትን ተማሪ ይችላሉ ኦንላይን። ለመጀመሪያ ዲግሪ ትምህርት ደግሞ የተለያዩ መጽሐፍቶችን በኦንላይን ላይብራሪ በማመቻቸት ልጆቹ ከትምህርት ጊዜ ይናል ጊዜ የሚቆዩ ከሆነ እና ከትምህርት ሳይርቁ መጽሐፍትን እያነበቡ የትምህርት ዝግጅት እያደረጉ እንዲቆዩ ነው ማድረግ የቻሉ። ምክንያቱም እንደዛኛ የተማሪው ቁጥር በጣም ብዙ ስለሆነ እና ያለበት ኢንቫይሮመንት ሁሉም ቦታ ኢንተርኔት ኖሮ ኦንላይን ትምህርት የሚያግዛቸው ኮምፒውተሮች ኖሯቸው ያንን በቀላሉ መከታተል ቀላል ስላልሆነ፣ ግን ያው የተወሰኑት ደግሞ ማግኘት የሚችሉት ከዩኒቨርሲቲዎች ዌብሳይት እና በእኛም በኩል አንዳንድ ጠፍር የተዘጋጀ በማዕከል መጽሐፍትን ይዞ ያሉ ኦንላይን ላይብረሪ ምንም እየሰረጠሙ ለጊዜው ነገሩ እስኪለቀን እንዲቆዩ ነው የሚፈለገው።
የትምህርት ሚኒስቴር ኃላፊዎቹ ዓለምን ያስጨነቀው ዓለም አቀፍ ወረርሽኝ ጉዳቱ በሁሉም ዘርፍ በመሆኑ በትምህርት ላይ ያሳደረውን ክፍተት ለመምላስ ትምህርት በሚጀመርበት ጊዜ ተማሪዎች በቂ ትምህርት እንዲያገኙ ይደረጋል። እስከዛው ግን ተማሪዎች ከትምህርታቸው የመቆራረጥ ስሜት እንዳይፈጠርባቸው በቻሉት አቅም መጽሐፎቻቸውን በማንበብና ትኩረታቸውን ትምህርት ላይ በማድረግ የራሳቸውን ጥረት ማድረግ እንዳለባቸው ይመክራሉ። ለአሜሪካ ድምጽ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየን እናመሰግናለን። ግብጽ በህዳሴው ግድብ ዙሪያ እንደገና ወደ ውይይት ለመግባት ፈልጋለች መባሉን ተከትሎ የሚነሱትን ሐሳቦች መነሻ አድርጎ የተሰናዳ ፕሮግራም ነው ቀጣዩ። ከጋቢያችን መለስካቸው አምሃ የጂኦፖለቲክስ እና የአፍሪካ ጥናት ፕሮፌሰር የሆኑትን ፕሮፌሰር ተስፋዬ ታፈሰን አነጋግሯቸዋል።
ፕሮፌሰር ተስፋዬ ታፈሰ በአዲስ አበባ ዩኒቨርሲቲ የአፍሪካና ኦሪየንታል ጥናትና ምርምር ተቋም ውስጥ የጂኦፖለቲክስ እና የአፍሪካ ጥናት ፕሮፌሰር ናቸው። The Nile Question የአባይ ውሃ ጥያቄ የሚል ርዕስ ያለው መጽሐፍ ከመጻፋቸው ባሻገር በዚህ ጥያቄ ዙሪያ አያሌ የምርምር መጣጥፎችን በሙያ መጽሔቶች አሳትመዋል። ፕሮፌሰር ተስፋዬ ግብጽ ተቋርጦ የነበረው የኢትዮጵያ ታላቁ ህዳሴ ግድብ ድርድር እመለሳለሁ ማለቷ አስደንቋቸዋል። ለምን?
እንግዲህ ምንድነው የገረመኝ መጨረሻው የፌብሩዋሪ መጨረሻ ላይ የነበረው ስብሰባ ለመፈረም የተዘጋጀው ነገር ከተከሸፈ በኋላ በፕሮፓጋንዳው ወደ ዛቻው አለ አይደለ? ወደዛ በጣም ስላጋደሉ እዛ የሚታተሙ መጽሔቶቹ ጋዜጣው ምኑ በቃ ዌብሳይቱ ነው የወረሃ የፉከራ የምናምን ስለነበር እንዲህ ቶሎ ወደ እንስማማለን ወደ ጠረጴዛ ዙሪያ እንመለሳለን ቶሎ ይላሉ ብዬ አላሰብኩም ነበረ። እንደ አብርሃን ደግሞ እኛ ጋር ያው ሐምሌ የክረምት ወራት እየደረሰ ስለሄደ ውሃ ማጠራቀም ስለሚጀምር ምን አይነት ሁኔታ ላይ ነው የሚሉ ስሜ ሰዎች እንደ ነገር ጭንቅላት ውስጥ ያጠነጥን ነበር። ከዛ በኋላ ግን ያው እንመለሳለን አሉ። በምን እንደሚመለሱ መቼ እንደሚመለሱ የታወቀ ነገር የለም። ምንም የተገለጸልን ነገር የለም። ግን ወደ ውይይት እንመለሳለን ማለት እንግዲህ አንድ እርምጃ ወደፊት ይመስለኛል።
ታዲያ ግብጽ ይህንን እርምጃ እንድትወስድ ካስገድዷት ምክንያቶች መካከል በሊቢያ የሚካሄደውን የእርስ በርስ ጦርነት እንደ አንድ ምክንያት ጠቅሰዋል። እዛ ያለው ጦርነት በግድቡ ከሚካሄደው ድርድር ጋር ምን ያገናኘዋል?
በቀጥታም ባይሆን በተዘዋዋሪ ያገናኘዋል። እንግዲህ ምንድን ነው እዛች አጭሯ ጽሁፌ ላይ አንድ አራት ምክንያቶች ጠቅሼ ነበረ። ለእኔ መሰለኝን ነው ለአንዳንዱ ደግሞ ውሃ ላይ ቋጥር ይችላል። ምንድን ነው ያልኩት እዛ ላይ አንዱን ይሄ እዚህ ሊቢያ እዚህ ጀነራል ካሊፋ ሀፍታር የሚባለው የዎርሎርድ አለ የጦር አበጋዝ ማለት ነው እዚህ ከትሪፖሊ ካለው እሱ ደግሞ በተባበሩት መንግስታት እውቅና ያገኘው መንግስት ጋር ያው ከፍተኛ ፍጥጫ ውስጥ ናቸው ያሉ። በእናት በጣም በሚያሳዝን ሁኔታ እንግዲህ ሊቢያ በጣም ሀብታም ሀገር ስለሆነ በጣም ብዙ ዘይት ያለው ሀገር ስለሆነ እንደ ሁሉም አይናቸውን እዛ ላይ ተኩረው እንደው እርስ በራሳቸው ተከፋፍለው ለምሳሌ አሁን ግብጽ፣ ሳውዲ አረቢያ፣ ራሽያ እነዚህ አንድ ካምፕ ሆኖ ያን የመደገፍ አይነት ነገር ቱርክ ደግሞ አሁን ፕሪቶሪያ ያለውን መንግስት እንደማለ አሁን በቅርብ ጊዜ ከፍተኛ የሆነ ኪሳራ የደረሰበት እዚህ የሀፍታር
ቡድን የጦር አበጋዙ
ከዚህ ከሀፍታር ተመጥቷል። በጣም በከፍተኛ ሁኔታ የሚያዘው በጣም ስትራቴጂክ የሆነ አውሮፕላን ማረፊያ የጦር አውሮፕላን ማረፊያን አስለቅቀውታል። አሁን እንደውም ብዙ ትረኞች መርሰነሪስ የሚባሉ የራሻ ከሲሪያ ከሱዳን የመጡት ሁሉ አሁን እየለቀቁ ነው ከትሪፖሊ አካባቢ ነው። እና ወደ ጥያቄ ልመለስና እንግዲህ ግብጽ አንደኛ ጎረቤት ሀገር ነች ለሊቢያ፣ ሁለተኛ በጣም ከሊፋ ሀፍታርን ይህን የጦር አበጋዙን የምትደግፍ ሀገር ነች። እና ባልታሰበው ሁኔታ እንደዚህ በከፍተኛ ሁኔታ ሲመታባት ያው ብዙ ኢንቨስት አድርጋለች ከሳውዲ ጋርም ከሁሉም ጋር አድርጋ ያው ብዙ ነገራቸውን ይበታትልባቸዋል። በቀጥታ በተዘዋዋሪ መንገድ በዚህ በኩል የሚደግፉት ቡድን ተመታባቸው። ሳይናይ ላይ የሀይለኛ የሆነ እንቅስቃሴ አለ። የተባበሩት መንግስታት ዋና ጸሐፊውን አውሮፓ ህብረት እንዲሁም በቅርብ ያወጣው ላይ እኛ ግድቡንም እውቅና ሰጥተነዋል የኢትዮጵያንም የልማት እንቅስቃሴውን በሙሉ እንቀበላለን የሚል ከፍተኛ አባባል ነው። እና እንደው ሁሉ ተጠራቅመው እንደ የዚህ ደግሞ የአሜሪካው ጄሲ ጃክሰን ጉደኛ የሆነ ጽሁፍ ብላክ ኮከስ የሚባል የጻፉት 4 ገጽ ነው። በጣም ጉደኛ ነው። ከታሪክ ጀምሮ እስካሁን ያለውን እንደውም አንዳንድ ነገር እኛም ብዙ ማናውቀውን ነገር ሁሉ ፈልፍሎ ያወጣ ነው። እና ከዚህ ከግራም ከቀኝም ከፊትም ከኋላም ነገሮች ሲመጡ ደግሞ አሁን ከአንድ ወር ወይም ከሁለት ወር በኋላ ውሃው እዚህ ይጠራቀማል ሲባል ምንም ምርጫ የላቸውም። በተለያየ ምክንያት እንግዲህ ጊዜ ለመግዛትም ሊሆን ይችላል ሀሳባቸውን በጣም የተናወጠ አቋም ስላላቸው።
በሶስት ሀገሮች ማለትም ግን በሱዳን በግብጽና በኢትዮጵያ መካከል ሊጀመር ይችላል በተባለ ውይይትና ድርድር እርሶ እንዲያውም ንግግር ነው የሚሉት የኢትዮጵያ ተደራዳሪዎች ትኩረት ሊሰጧቸው ይገባል ያሏቸውን ቁም ነገሮች ተቃቅሰዋል። አንዱና የመጀመሪያው የኢትዮጵያ ተደራዳሪዎች ባለፈው የካቲት ወር በዋሽንግተን የተዘጋጀውን ወደ አንድ ወገን ያጋደለ የስምምነት ሰነድ ላለመፈረም የወሰዱትን ጽኑ አቋም በመደገፍ ወደፊትም የኢትዮጵያ ድርድር መመስረት ያለበት በዚህ ጽኑ አቋም መሰረት መሆን እንዳለበት ይመክራሉ። ይህም ኮንቲኒዩቲ ፓር ኤክሰላንስ ለሚለው መሪ ተገቢውን አክብሮት በመስጠት እንደሆነ ይገልጻሉ። እስቲ ይህንን ቴክኒካዊ ኃይለ ቃል ጭምር በማስረዳት ሀሳቡን ዘርዘር አድርገው ለአድማጮቻችን ያቅርቡልን።
የመጀመሪያው ምንድን ነው? ይህ እንደው ወደኋላ ሄዶ ሞቅስ ምንም ባያስፈልግም አሜሪካ ሄዱ ከመጀመሪያው ጀምሮ ስህተት ነው። በጣም የሚገርመው ነገር እኔና አሜሪካ ሊሄድ ነው የኛ ሪሊጌሽን የድርድር ቡድን ሲባል ኢሚዲየትሊ ነው ሪፖርተር ጋዜጣ ላይ አማርኛ ትክክል እንዳልሆነ ለምንስ አሜሪካ ይካሄዳል? ምክንያቱም ይሄ እዛ ላይ ደጋግሜ ያልኩትም ሌሎችም ላይ ያልኩት ምንድን ነው፣ ይሄ የአፍሪካዊ ችግር ነው። የአፍሪካን ፕሮብለምስ ቱ አፍሪካን ሶሉሽንስ የሚለው የአፍሪካ ህብረት ሞቶ አለ ና የተፋሰሱ ሀገሮች አሉ፣ ናይል ቤዝን ኢኒሽቲቭ አለ፣ ብዙ ወዳጅ የአፍሪካ ሀገሮች አሉ። አሜሪካ ነገር አሜሪካ ስለ አሜሪካ ከናይል ቤዝ በጣም ይራለ የራሳቸው የሆነ ጂኦ ፖለቲካል ኢንትረስት ያላቸው እንትኖች እያሉ እዛ ላይ እንዴት ቡድናችን ወይንም የኛ ተደራዳሪ ቡድን እንዴት በምን ሁኔታ ተጠለው እንዲህ ይለዋል። አቅም አሁን ሌት አይደለም፣ አልዘገየም። ፌብሩዋሪ መጨረሻ ላይ የካቲት መጨረሻ ላይ ያንን ስምምነት አንመጣም አሉ፣ ጊዜ ይሰጠናሉ፣ ስምምነቱንም አንፈረምም አሉ። ምክንያቱም ስምምነቱ የኢትዮጵያን ሉዓላዊ ጥቅም የኢትዮጵያን ፍላጎት ከግድቡም ጋር በተያያዘ በአጠቃላይ ከናይል ጋር በተያያዘ በመሆኑ ሉዓላዊነታችን የሚገሰ ነበር።
ከፕሮፌሰር ተስፋዬ ጋር በታላቁ ህዳሴ ግድብ ዙሪያ ያደረግነው ውይይት በዚህ አልተቋጨም። ሁለተኛውን ክፍል ወደፊት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውንና እንግዳውን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የሚመጣው የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ በደህና ደሩ።
I'm not sure.